ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአፍሪካ ቀንድ የአፍሪካ ተስፋ እየሆነ ነው ብለዋል የኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ በተባበሩት መንግስታት ድርጅት 73ኛ ጠቅላላ ጉባኤ ላይ ባሰሙት ንግግር።
Six months ago, a peaceful transfer of power took place in Ethiopia.
የዛሬ 6 ወር ኢትዮጵያ ውስጥ ሰላማዊ የስልጣን ሽግግር ተፈጸመ።
Changes that have been welcomed and embraced by Ethiopians across the land.
ዝርዝሩን በእለቱ አብይ ርዕስ እናቀርባለን።
ጤና ይስጥልን፣ እንደምን አመሽታችኋል የተከበራችሁ አድማጮቻችን። የኢትዮጵያ ወቅታዊ ሁኔታዎችና ዓለም አቀፍ ዜናዎች ተካተቱበትን የዛሬ አርብ መስከረም 18 ቀን 2011 ዓ.ም ተመረጠ ምሽት የአንድ ሰዓት ፕሮግራም የምናስተናግደው ሰለሞን ክፍሌና
ቆንጂታ የነን። ፕሮግራሙን ብርሃን ኃይሉ ትመራለች።
አብራችሁን ታመሹ ዘንድ ያክብሮት ግብዣችን ነው። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
የአፍሪካ ቀንድ የአፍሪካ ተስፋ እየሆነ ነው ብለዋል የኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ በተባበሩት መንግስታት ድርጅት 73ኛ ጠቅላላ ጉባኤ ላይ ባሰሙት ንግግር። ኢትዮጵያ የጀመረችው ለውጥ በሀገር ውስጥም በአካባቢውም አዲስ ተስፋን እየዘራ እንደሆነም አመልክተው ኤርትራ ላይ የተጣሉት ማዕቀቦች ፈጥነው እንዲነሱ ጠይቀዋል። የተባበሩት መንግስታት ድርጅት መስራች አባል የሆነችው ኢትዮጵያ ለድርጅቱ ቻርተር መጠበቅና ለመርሆቹ መሳካት በየመስኩ እያበረከተች ነች ያሉትን ተግባር፣ ቀዳማዊ ኃይለ ሥላሴ ለዚሁ ጠቅላላ ጉባኤ ያደረጉትን ንግግር ማጣቀሻ ጭምር አንስተው አባል መንግስታቱን አስታውሰዋል። በምሽቱ አብይ ርዕስ ዝርዝሩን እናቀርባለን።
በሌላ በኩል የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ከኤርትራ፣ ከጅቡቲ፣ ከሶማሊያ፣ ከደቡብ ሱዳን፣ ከኬንያና ከሱዳን የውጭ ጉዳይ ሚኒስትሮች እንዲሁም ከዓለም አቀፍ ትብብር ሚኒስትሮች ጋር ተገናኝተው መነጋገራቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር ድረገጽ ገልጿል። ሚኒስትሮቹ በማበብ ላይ ባሉት ሰላም፣ ትብብርና ወዳጅነት ለመግፋት የጋራ ትብብራቸውን ለማጠናከር ሲሉ በተለያዩ ነጥቦች ላይ ተነጋግረዋል ይላል ድረገጹ። የኢትዮጵያው ጠቅላይ ሚኒስትር የሰላሙ ነፋስ የአፍሪካ ቀንድን ከፍተኛ ደረጃ ላይ አድርሶ ክልላዊ ኢኮኖሚን ወደ ማዋሃድና በርስ በርስ ወደ መተማመን በህብረት ሆነን የጋራ እጣችንን ለመምራት ወደምንችልበት ቦታ ያደርሰን በሚለው ነጥብ ላይ እንዳሰመሩበትም የውጭ ጉዳይ ሚኒስቴር ድረገጽ ጠቅሷል።
የፌዴራል ጠቅላይ አቃቤ ሕግ በጠቅላይ ሚኒስትር አብይ አህመድ ላይ ጉዳት ለማድረስ የታለመ ጥቃት ፈጽመዋል ያላቸውን አምስት ሰዎች በሽብር ወንጀል ድርጊት ክስ መስርቶባቸዋል። ፍርድ ቤቱ የተከሳሾችን መልስ ለመስማት ተለዋጭ ቀጠሮ ቆርጧል። በዚሁ ችሎት ፖሊስ በቀድሞ የሶማሌ ክልል ፕሬዝደንትና ሌሎች ተጠርጣሪዎች ላይ የጀመረው ምርመራ ተጨማሪ 14 ቀን እንዲሰጠው ቢጠይቅም ፍርድ ቤቱ 10 ቀናት ብቻ ፈቅዷል። በመጽሔት ክፍለ ጊዜ ዘገባ ይቀርብበታል።
በቤንሻንጉል ጉምዝ ክልል 4 የካሚሼ ዞን አመራሮች በታጣቂዎች መገደላቸውን የክልሉ መንግስት አስታውቋል። ይህን ተከትሎም የካሚሼ ዞን 5 ወረዳ ወጣቶች ከሌላ ቦታ ለስራ መጡ ባሏቸው ዜጎች ላይ ባደረሱት ጥቃት በሺዎች የሚቆጠሩ ሰዎች ወደ ኦሮሚያ ክልል ነቀምት ከተማ መሰደዳቸውን ነዋሪዎች ተናግረዋል። የክልሉ መንግስት በበኩሉ ከሰኔ 16 2010 ጀምሮ የተለያዩ ግጭቶች እየተፈጠሩ መሆኑን ገልጾ የአመራሮቹ በታጣቂዎች መገደል ደግሞ ነገሩን የበለጠ እንዳባባሰው ጠቁሟል።
የብአዴን ጉባኤ በባህር ዳር ሁለተኛ ቀኑን ይዟል። አስቴር ምስጋናው ተከታዩን ዘገባ አስተላልፋለች።
የብአዴን ድርጅታዊ ጉባኤ በዛሬው ውሎ መደበኛ ጉባኤውን የሚመሩ 5 አባላትን የመረጠ ሲሆን ሊቀመንበር አቶ ደመቀ መኮንን፣ ምክትል ሊቀመንበር ደግሞ አቶ ገዱ አንዳርጋቸውን አድርጎ መርጧል ያሉት የብአዴን ማዕከላዊ ኮሚቴ አባልና የጉባኤው ቃል አቀባይ አቶ ምግባሩ ከበደ ናቸው። አቶ ምግባሩ የጉባኤውን የውሎ አጀንዳ በማስመልከት በሰጡት ጋዜጣዊ መግለጫ ላይ እንደገለጹት ጉባኤው በዛሬው ውሎ በክልሉ በልማት በዲሞክራሲና በመልካም አስተዳደር ዙሪያ ባሉ ችግሮች ላይ ሰፊ ውይይት እያካሄደ እንዳለ ነው የገለጹት። በተለይ በህገ መንግስቱ የተቀመጡ የዲሞክራሲ መብቶች በክልሉ እንዴት እየተተገበሩ እንደሆነና በህገ መንግስቱ ውስጥ ከተቀመጡ ነጥቦች ውስጥ ዲሞክራሲን የሚጎዳው የትኛው ነጥብ ነው የሚለው ሐሳብም ተነስተው ሰፊ ውይይት ተደርጎበታል። ከአጋርም ሆነ ከህት የፖለቲካ ድርጅቶች ጋር ያለው ግንኙነት ምን ያህል ዲሞክራሲያዊ ነው የሚለው ሐሳብም በዝርዝር ተነስተው ሰፊ ውይይት እየተደረገበት ነው ብለዋል። በቀጣይ ቀናትም ውሳኔ እንደሚያገኝም ገልጸዋል። ይህ በእንዲህ እንዳለ ትናንት በመክፈቻ ንግግራቸው የድርጅቱ ምክትል ሊቀመንበር አቶ ገዱ አንዳርጋቸው የክልሉ ውስጥ መሰረታዊ ችግሮችን ለመፍታት በአዴን ቆርጦ እንደተነሳም ተናግረዋል።
ህዝብን የመምራትና የማስተዳደር ልምድ፣ ሰላምና ጸጥታን የማስከበር ድፍረትና ጥበብ በአዲሱ ዘመን ከተጎናጸፈው የለውጥን መንገድ በትክክለኛ አቅጣጫ የመዘወር ብቃትና ተሰጥኦ ጋር አዋህዶ በመጠቀም የአማራ ህዝብ ችግሮች የመፍታትና በትልቁ የሀገራችን የለውጥ ጉዞ ውስጥም ሁነኛ ድርሻ ይዞ የመዝለቅ ትክክለኛ አቋም ላይ ይገኛል።
በአዴን ከዚህ በፊት እስከ 12ኛ ድርጅታዊ ጉባኤው ከማዕከላዊ ኮሚቴ አባልነት ያገዳቸው አቶ በረከት ስምኦንና አቶ ታደሰ ካሳ አልተገኙም። ከዚህ በተጨማሪም የማዕከላዊ ኮሚቴ አባል ሆነው ያልተገኙት አቶ ካሳ ተክለ ብርሃንና አቶ ከበደ ጫኔም አልተገኙም። ለሁሉም ግን ጥሪ አስተላልፈናል ብለዋል አቶ ምግባሩ። ከነባር አመራሮች ውስጥ አቶ አዲሱ ለገሰ፣ አቶ ህላዊ ዮሴፍና ወይዘሮ ገነት ሰውዴም ጥሪ ተደርጎላቸው አልተገኙም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ይህ በእንዲህ እንዳለ አድማጮች፣ 10ኛው የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ድርጅታዊ ጉባኤ ዛሬ ተጀምሯል። የክልሉ ፕሬዚደንት አቶ ሚሊዮን ሚትያስ አጠር ያለ ማብራሪያ ሰጥተውኛል። ጉባኤው መቼ፣ የትና ለምን ያህል ቀናት እንደሚካሄድ በመዘርዘር ይጀምራሉ።
አመሰግናለሁ። ያው ጉባኤው ተጀምሯል፣ ዛሬ ነው ተጀምረው። ለሚቀጥሉት 2-3 ቀናት ያው በሀዋሳ ከተማ ላይ ነው ጉባኤው እየተካሄደ ያለው። ይህ ጉባኤ እንደተጠናቀቀ የኢህአዴግ ጉባኤ እዚህ ሀዋሳ ስለሚቀጥል የኢህአዴግ ጉባኤ ከመካሄዱ በፊት የደደን ጉባኤ በሚቀጥሉት 2-3 ቀናት ይጠናቀቃሉ ተብሎ ነው የሚጠበቀው።
ከዚህ ጉባኤ ምን ይጠበቃል? በተለይ ከወቅቱ የሀገሪቱ የፖለቲካ ሁኔታ አንጻር
የዚህ ጉባኤ ዋናው ዓላማ የባለፉት 2 ዓመታት የፖለቲካና የድርጅት ስራዎችን ገምግሞ እንዲሁም የመንግስት ስራዎች አፈጻጸምንም ገምግሞ ለሚቀጥሉት 2 ዓመታት ድርጅቱን የሚመሩ አመራሮችን ማዕከላዊ ኮሚቴን እና የድርጅቱን ሊቀመንበርና ምክትል ሊቀመንበር እንደሚመርጥ ነው የሚጠበቀው። ሁኔታ ጋር ተያይዞ ያው የክልሉንም የሀገሪቱንም የፖለቲካና ቀጣይ የለውጥ ሂደቱን በሚመለከት ጉባኤተኛው ገምግሞ አሁን የተጀመረው የለውጥ ሂደት የሚቀጥልበትን ሁኔታ ጭምር የጋራ አቋም የሚያዝበት ጉባኤ እንደሚሆን ነው የሚጠበቀው እና ዛሬ ላይ የተጀመረው ጉባኤ በአጠቃላይ በክልሉ የነበሩ ያለፉት 2 ዓመታት ያሉ አፈጻጸሞችን በማየት ቀጣይ አቅጣጫዎችን ጭምር እንደሚያስቀምጥ ነው የሚጠበቀው።
እንዳሉት የእናንተን አጠናቃችሁ ኢህአዴግ ከሚያደርገው ጠቅላላ ጉባኤስ ምን ይጠበቃል በእናንተ ግምት? በዚህ ላይ ያለውትን አስተያየት ከሰጡኝ ያበቃለሁ።
የኢህአዴግ ጉባኤ ማስተናጋጅ እንደመሆናችን መጠን የኢህአዴግ ጉባኤን በተሳካ መልኩ ለማስኬድ ያው ዝግጅቶቻችንን ጨርሰናል። በእኛ በኩል አስተናጋጅ እንደመሆናችን መጠን አጠቃላይ በተረጋጋ መልኩ የከተማውንም ሰላም በማረጋገጥ አካባቢውንም ሰላም በማረጋገጥ ጉባኤው የተሳካ እንደሚሆን ነው የሚጠበቀው እና ለሚቀጥሉት 2 ዓመታት ኢህአዴግን የሚመሩ አመራሮች የሚመረጡበት ከመሆኑ ጋር ተያይዞ ወሳኝ ለሀገሪቱ የፖለቲካ ቀጣይ ስራዎች ወሳኝ የሆኑ ውሳኔዎች የሚተላለፉበት በመሆኑ ይሄ ጉባኤ በተሳካ ሁኔታ እንደሚካሄድ ነው አሁን ያለን ዝግጅትም ይህንን የሚያሳይ ስለሆነ ቀጣይ ብዙ ትርጉም ያለው ለሀገራችን ቀጣይ ለውጡንም ከማስቀጠል አንጻር ውሳኔዎች የሚደረስበት እንደሚሆን ነው የሚጠበቀው ከኢህአዴግ ጉባኤ አንጻር።
አቶ ሚሊዮን ማቲያስ ለሰጡኝ ማብራሪያ በጣም አመሰግናለሁ።
አመሰግናለሁ።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የኤርትራ መንግስት ካቢኔ ሚኒስትሮች በዛሬው ዕለት ስብሰባ አካሂደው ሲያበቁ በኢትዮጵያና በኤርትራ መካከል የተደረሰውን ታሪካዊ የሰላም ስምምነት ተከትሎ በክልሉ ያሉትን አዲስ እውነታዎች ያላቸውን አድማስና አንደምታ በተመለከተ በሰፊው ውይይት ማድረጋቸው ተገልጿል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ባወጡት መግለጫ ሚኒስትሮቹ የሰላም ስምምነቱን ተከትሎ በክልሉ በማቆጥቆጥ ላይ ያለውን አጠቃላይና ክልላዊ የስትራቴጂ ትብብር አካሄድም በስፋት ተወያይተውበታል ብለዋል። በፕሬዝዳንት ኢሳያስ አፈወርቂ ሊቀመንበርነት የተመረጠው ስብሰባ ጥክስ በክልላችን ያለውን ወቅታዊ የፖለቲካ ሁኔታ እንዲሁም ክልላዊ ትብብሮችን የተመለከቱ አጠቃላይ መርሃ ግብሮችን ገምግሟል። በአስቸኳይ ተግባራዊ መደረግ ያለባቸው እርምጃዎችም በተመለከተ መመሪያዎች ተሰጥተዋል ብለዋል። የወደብ ማስፋፋትና አድሳት፣ የመንገድ መሰረተ ልማት፣ የኃይልና ተያያዥ ጉዳዮችም የተመለከቱ ፕሮጀክቶች ላይ ውይይት ተደርጓል። የመርሃ ግብሮቹ መጠናቀቅ ወጪያቸውን ጨምሮ መርሃ ግብሮቹ በሶስት ወራት ጊዜ ውስጥ እንደሚጠናቀቁ ነው ባለስልጣኑ የጠቀሱት።
በመጨረሻም ለዩናይትድ ስቴትስ ጠቅላይ ፍርድ ቤት የታጩት ዳኛ ብሬት ካቫና እንዲሁም ወሲባዊ ጥቃት አደረሱብኝ ብለው የወነጀሏቸው ክሪስቲን ብሌዚ ፎርድን የምስክርነት ቃል ያደመጠው የመወሰኛው ምክር ቤት የፍትህ ኮሚቴ የእጩን ሹመት ማጽደቂያውን ሂደት ወደ ምልአተ ጉባኤው መምራት ላይ በአሁኑ ሰዓት ድምፁን ይሰጣል። በኮሚቴው የሚወሰዱት አቋም ግልጽ ሳይሆን የቆየው ብቸኛው ሪፐብሊካን አባል ጄፍ ፍሌክ ትናንት አቋሜን አልወሰንኩም ብለው ነበር። ዛሬ የካቫናን እጩነት ደግፈው ድምፅ እንደሚሰጡ አስታውቀዋል። ዲሞክራቶች የካቫና ጓደኛ በመጥሪያ እንዲቀርቡ ያቀረቡትን ሐሳብ ኮሚቴው ውድቅ አድርጓል። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን ወደ መጽሔት ክፍለ ጊዜ እንሸጋገራለን። የፌዴራል ጠቅላይ አቃቤ ሕግ በጠቅላይ ሚኒስትር አብይ አህመድ ላይ ጉዳት ለማድረስ ያለመ ጥቃት ፈጽመዋል ያላቸውን አምስት ሰዎች በሽብር ወንጀል ድርጊት ክስ መስርቶባቸዋል። ፍርድ ቤቱ የተከሳሾችን መልስ ለመስማት ተለዋጭ ቀጠሮም ሰጥቷል። በዚህ ችሎት ፖሊስ በቀድሞ የሶማሌ ክልል ፕሬዝደንትና ሌሎች ተጠርጣሪዎች ላይ የጀመረው ምርመራ ተጨማሪ 14 ቀን እንዲሰጠው ቢጠይቅም ፍርድ ቤቱ 10 ቀናት ብቻ ፈቅዶለታል። መለስካቸውማ ዝርዝር አለው።
ጠቅላይ አቃቤ ሕግ ዛሬ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ተረኛ ወንጀል ችሎት ባቀረበው የክስ ማመልከቻ ጌቱ ግርማ ቶሎሳ፣ ብርሃኑ ጃፋር ሁለቱ፣ ጥላሁን ጌታቸው ጎንፋ፣ ባህሩ ቶላ ቶሌራና ደሳለኝ ተስፋ ሀብታሙ በተባሉ ሰዎች የሽብር ወንጀል ፈጽመዋል በሚል ክስ መስርተዋል። ማመልከቻው ክሱን ሲዘረዝር ተከሳሾቹ በቀጥታ እንዲሁም በመላ ሐሳባቸውና አድራጎታቸው የወንጀል ድርጊቱ በሚሰጠው ውጤት ሙሉ ተካፋይ በመሆን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ጥቃት ለማድረስ ብሎም በሀገሪቱ እየታየ ያለውን ለውጥ ተከትሎ በዶክተር አብይ አህመድ የሚመራ መንግሥት መኖር የለበትም፣ በስመ ሕዝበኝነት የራሳቸውን ዓላማ የሚያራምዱ ቡድኖች ናቸው፣ ስለዚህም መገደል አለበት በሚል ተከሳሾቹ ከውሳኔ እንደደረሱ የአቃቤ ሕግ ማመልከቻ ያብራራል። የክሱ ማመልከቻ ከዚህ ቀጥሎም ተከሳሾቹ ዛሬ ባልተያዙ ግብረ አበሮቻቸው አማካይነት ጥቃቱ መፈጸም ያለበት ቀድሞ በተደራጀ ማለትም በኦሮሞ ነጻነት ግንባር ኦነግ ስም በሚንቀሳቀሱና ቦምብ በመወርወር ጥቃት ማድረስ በሚችሉ አባላት አማካይነት መሆን እንዳለበት መስማማታቸውን ማመልከቻው ያስረዳል። ይህ አደራረግም ጠቅላይ ሚኒስትር አብይ አህመድ ተቀባይነት የሌላቸው በተለይም በኦሮሞ ብሔር ዘንድ የማይፈለጉ መሆኑን ለማሳየት ይረዳል በሚል እንደታቀደ ማመልከቻው ይተነትናል። በዚህ ዕቅድ መሠረትም ተከሳሾቹ በቡድን በመደራጀት ለጊዜው በቁጥጥር ስር ባልዋሉ ግብረ አበሮቻቸው አማካይነት በተሰጣቸው ተልእኮ በጠቅላይ ሚኒስትር አብይ አህመድ ላይ ጥቃት ለማድረስ እና ሰልፉን ለመበተን በማሰብ የቦምብ ጥቃት በመሰንዘር በሰው ሕይወትና አካል ላይ ከባድ ጉዳት ያደረሱ በመሆኑ በፈጸሙት የሽብርተኝነት ድርጊት ወንጀል ተከሰዋል ይላል የጠቅላይ አቃቤ ሕግ ማመልከቻ። ይህን ክስ የመሠረተውም ከአንደኛ እስከ አራተኛ በተመለከቱ ተከሳሾች ላይ ሲሆን በአምስተኛው ተከሳሽ ላይ ደግሞ የሽብር ድርጊቱ ሊፈጸም መሆኑን እያወቀና ወንጀሉን ሊፈጽሙ የተዘጋጁትን ተከሳሾች ለማስያዝ የሚያስችል መረጃ እያለውና ለፖሊስ መጠቆም ሲኖርበት ይህንኑ ያላሳወቀ በመሆኑ በፈጸመው የሽብርተኛ ድርጊቶችን አለማስታወቅ ወንጀል ተከሰዋል ብሏል። ይኸው የአቃቤ ሕግ የክስ ማመልከቻ ለተከሳሾቹ በችሎት በዝርዝር ተነቦላቸዋል። ፍርድ ቤቱ በመጨረሻም ተከሳሾቹ አቅማቸው የሚፈቅድ ከሆነ ጠበቃ እንዲያቆሙ፣ ያ የማይሆንላቸው ከሆነ ደግሞ መንግሥት ተከላካይ ጠበቃ እንደሚያቆምላቸው አስታውቋቸዋል። ይህንንና የክስ መቃወሚያቸውን አዘጋጅተው ለጥቅምት 2 ቀን 2011 ዓ ም እንዲቀርቡ ቀጠሮ ቆርጦላቸዋል። ሰኔ 16 ቀን 2010 ዓ ም የአዲስ አበባና የአካባቢዋ ሕዝብ ለጠቅላይ ሚኒስትር አብይ አህመድና ለተጀመረው የለውጥ ሂደት ያለውን ድጋፍ ለመግለጽ መስቀል አደባባይ ከቶ በነበረበት ዕለት የቦምብ ጥቃት ተፈጽሞ 2 ሰዎች ሲገደሉ ከ160 በላይ ሰዎች ከባድና ቀላል የአካል ጉዳት እንደደረሰባቸው አይዘነጋም። ይኸው ችሎት ለዛሬ ከቀጠራቸው ጉዳዮች አንዱ የቀድሞውን የሶማሌ ክልል ፕሬዚዳንት አቶ አብዲ መሐመድ ዑመርን፣ በክልሉ የሴቶችና ሕፃናት ቢሮ ኃላፊ ወይዘሮ ራሂማ መሐመድን፣ በክልሉ የዲያስፖራ ጉዳዮች ኃላፊ አቶ አብዱራዛቅ አሚንንና የክልሉ የቀድሞ ፖሊስ ኮሚሽነር የአቶ ሰርሃን ጣሂርን የፖሊስ ምርመራ ሂደት የደረሰበትን ደረጃ መመርመር ነበረ። ፖሊስ ለፍርድ ቤቱ እንደገለጸው የ41 ምስክሮችን ቃል ተቀብሏል። የ18 ሰዎችን አስከሬን ለምርመራ ወደ ሆስፒታል ልኮ ውጤት እየተጠባበቀ ነው። በተጨማሪም ብዙ የምርመራ ሥራዎች እየተከናወኑ እንደሆነ አስረድቶ አያሌ የተጠርጣሪዎቹ ግብረ አበሮችም የተሰወሩ መሆናቸውንና ለመያዝ ጥረት እየተደረገ መሆኑን ገልጾ ተጨማሪ 14 ቀን የምርመራ ጊዜ እንዲፈቀድለት አመልክቷል። አቶ አብዲ መሐመድ ዑመር በበኩላቸው አሁንም ሰብአዊ መብታቸው እየተረገጠባቸው እንደሆነ ለፍርድ ቤቱ አቤት ብለዋል። ፍርድ ቤቱ ሁለቱንም ወገን ካዳመጠ በኋላ በተጠርጣሪዎቹ ላይ የተፈጸመ ነው የሚባለው በደል በተደጋጋሚ የቀረበ በመሆኑ የምርመራ ማዕከሉ ኃላፊ በሚቀጥለው ቀጠሮ ቀርበው ስለ ሁኔታው እንዲያስረዱ ፍርድ ቤት አዟል። ፖሊስ ለተጨማሪ ምርመራ 14 ቀናት የጠየቀ ቢሆንም በ10 ቀናት ውስጥ ምርመራውን አጠናቆ እንዲያቀርብ አዞ ለመስከረም 28 ቀን 2011 ዓ.ም ተለዋጭ ቀጠሮ ቆርጧል። በሶማሌ ክልል የቀድሞ ፕሬዚዳንት አስተዳደር ወቅት አያሌ አሰቃቂ የሰብአዊ መብቶች ጥሰት ይፈጸም እንደነበረ በብዙ ዓለም አቀፍና የሀገር ውስጥ አካላት ሲነገር እንደቆየ ይታወሳል። ከጥቂት ወራት በፊት ደግሞ በክልሉ ዋና ከተማ በጅግጅጋና በሌሎችም ከተሞች ብሔርና ሃይማኖት ተኮር ጥቃቶች እንደተፈጸሙም ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ቀጣዩ ዘገባ ወደ ኒውዮርክ የሚወስደን ነው። የአፍሪካ ቀንድ የአፍሪካ ተስፋ እየሆነ ነው ብለዋል የኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ በተባበሩት መንግስታት ድርጅት 73ኛ ጠቅላላ ጉባኤ ላይ ባደረጉት ንግግር። ኢትዮጵያ የጀመረችው ለውጥ በሀገር ውስጥም በአካባቢውም አዲስ ተስፋን እየዘራ እንደሆነም አመልክተው ኤርትራ ላይ የተጣሉት ማዕቀቦች ፈጥነው እንዲነሱ ጠይቀዋል። የተባበሩት መንግስታት ድርጅት መስራች አባል የሆነችው ኢትዮጵያ ለድርጅቱ ቻርተር መጠበቅና ለመርሆቹ መሳካት በየመስኩ እያበረከተች ነች ያሉትን ተግባር ቀዳማዊ ኃይለ ሥላሴ ለዚሁ ጠቅላላ ጉባኤ ያደረጉትን ንግግር ማጣቀሻ ጭምር አንስተው አባል መንግስታቱን አስታውሰዋል። የጉባኤውን ሂደት እየተከታተለ ያለው ሶሎሞን አባተ ተጨማሪ አለው።
የኢትዮጵያው የውጭ ጉዳይ ሚኒስትር ንግግራቸውን የጀመሩት የተባበሩት መንግስታት ድርጅት ጠቅላላ ጉባኤን እንዲመሩ ለተመረጡት የመጀመሪያዋ ሴት ፕሬዚደንት መልካም ምኞታቸውን በመግለጽ ነበር። ስለ ሰባተኛው የድርጅቱ ዋና ጸሐፊ ኮፊ አናን ህልፈትም ሀዘናቸውን አሰምተዋል። የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ በዓለሙ መድረክ ላይ የንግግራቸው ማዕከል ያደረጉት የዛሬ 6 ወር አካባቢ ኢትዮጵያ የጀመረችውን የለውጥ ሂደት ሲሆን ሁኔታውን ሰላማዊ የስልጣን ሽግግር ሲሉ ጠርተውታል።
ሲክስ መንዝስ አጎ አ ፒስፉል ትራንስፈር ኦፍ ፓወር ቱክ ፕሌስ ኢን ኢትዮጵያ።
የዛሬ 6 ወር ኢትዮጵያ ውስጥ ሰላማዊ የስልጣን ሽግግር ተፈጸመ።
ቼንጅስ ዳት ሃቭ ቢን ዌልካምድ ኤንድ ኢምብሬስድ ባይ ኢትዮጵያንስ አክሮስ ዘ ላንግስ ኤንድ
ለውጦቹ በድፍን ሀገሪቱ በቁመትም በወርድም የተደገፉና የታቀፉ ናቸው። ፍትሃዊ፣ ሰላማዊ፣ የተካከለና ጠንካራ ማህበረሰብ መፍጠር ባለፉ መሰረቶችና ስኬቶቻችን ላይ ቆመን አዲስ ህብረተሰብ የመገንባት የምንደግፈው ራዕያችን ነው።
በርግጥ ይህንን እምቅ መልእክት ያዘላረፍተ ነገር የውጭ ጉዳይ ሚኒስትሩ አላብራሩም። ለውጡ ግን በሀገሪቱ የፖለቲካና ማህበራዊ ታሪክ ውስጥ አዲስ ምዕራፍ መክፈቱንና እውነተኛ ለውጥ እንዲመጣም ተጨባጭ እድሎችና ሁኔታዎችን መፍጠሩን ወደ መተንተን ነው የዘለቁት። የወጣቱን ህዝባቸውን ተስፋዎች የሚመጡ የለውጥ እድሎች ብለዋቸዋል ዶክተር ወርቅነህ።
We are working today to widen and deepen the reform necessary to promote
ዛሬ እየሰራን ያለነው ዲሞክራሲያዊ አስተዳደርና የሕግ የበላይነትን ለማስፈን የሚያስፈልጉ ማሻሻያዎችን ማድረግ ነው። አግባብ የሆነ አሰራርና ፍትህን ለማበረታታት የሚያስፈልጉ የተሻለ የገንዘብ አስተዳደርን ለመፍጠር የሚያስችሉ በመላ አስተዳደሩ ውስጥ ግልጽነትና ተጠያቂነትን ለማራመድ የሚያበቁ የሕዝብ ተሳትፎና የተዋጣለት ዲሞክራሲን ወደ መዘርጋት የሚወስዱ ማሻሻያዎችን እያደረግን ነው።
ኢትዮጵያውያን ባለፉ ጊዜያት በብዙ ችግሮች ውስጥ ማለፋቸውንና በችግር ጊዜም ያላቸውን ጥንካሬ ያስታወሱት የውጭ ጉዳይ ሚኒስትር ወርቅነህ አሁንም ሀገሪቱ ፈተናዎችን እየተጋፈጠች መሆኗን ተናግረዋል። ይሁን እንጂ የምጣኔ ሀብት እድገትና በሁሉም ዘንድ በተመጣጠነ ሁኔታ የሚዳረስ ልማትን ለመዘርጋት መንግስታቸው እየጣረ መሆኑን አመልክተዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር የሀገሪቱን የወደፊት አቅጣጫ ሊወስኑ የሚችሉ እርምጃዎችን እየወሰደ መሆኑን ተናግረዋል። መግባባትና ይቅርታ እንዲሰፍንም እየጣረ እንደሆነ ጠቁመዋል። ሙስናን፣ የሰብአዊ መብቶች ረገጣና የመልካም አስተዳደር እጦትን የመሳሰሉ የልማት እንቅፋቶችን ለማስወገድ እየሰራ ነውም ብለዋል። የጠቅላይ ሚኒስትሩ ያለፉ ወራት እንቅስቃሴዎች በኢትዮጵያ ላይ ብቻ የተወሰኑና ያተኮሩም አይደሉም። በውጭ ጉዳይ ሚኒስትሩ ማብራሪያ
The last 3 months my prime minister has also launched equally significant
ባለፉት 3 ወራት ውስጥ ጠቅላይ ሚኒስትሬ በተመሳሳይ ሁኔታ በመላ አፍሪካ ቀንድ የርቅ ሂደት ጀምረዋል። ይህ በአፍሪካ ቀንድ ሀገሮች መካከል እየተካሄደ ያለ የእውነተኛ መግባባት ሂደት መጀመሪያ ነው።
ኢትዮጵያና ኤርትራ የ20 ዓመታት ባላንጣነትን አስወግደው የጀመሩትን አዲስ ህይወት ሶማሊያና ኤርትራ ተግባብተው የዲፕሎማሲ ግንኙነት እንደገና መጀመራቸውን የኤርትራና የጅቡቲ ፕሬዝዳንቶች ጅዳ ላይ ተገናኝተው መጨባበጣቸውን ለጠቅላላ ጉባኤው ተናግረዋል። ሁኔታው ለአፍሪካ ችግሮች አፍሪካዊ መፍትሄዎችን የመፈለግ ተጨባጭ ማሳያ እንደሆነም አመልክተዋል። ለጸጥታ ጥበቃ ምክር ቤቱም የኢትዮጵያው የውጭ ጉዳይ ሚኒስትር ስለ ኤርትራ አቤቱታ አቅርበዋል።
In light of this important and positive development, it is only appropriate and timely that
ከዚህ ጠቃሚና ገንቢ የለውጥ ሁኔታ ጋር ተያይዞ አሁን የጸጥታ ጥበቃ ምክር ቤቱ በኤርትራ ላይ ተጥለው የቆዩ ማዕቀቦችን ያለ አንዳች መዘግየት ለማንሳት መንቀሳቀስ ያለበት አግባብነት ያለውና ትክክለኛም ጊዜ ነው።
በደቡብ ሱዳንም ያለው ሁኔታ አበረታች መሆኑን በተቀናቃኞቹ የመንግስትና የተቃዋሚ ኃይሎች መካከል የተፈረሙ የሰላም ስምምነቶችን አንስተዋል። ስለሆነም በአፍሪካ ቀንድ ጠንካራ የተስፋ አየር እየነፈሰ ነው ሲሉ የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬሽ ቀደም ሲል ያስተላለፉትን መልእክት በድጋሚ አስተዋውሰዋል። የግጭትና የመጠራጠር አባዜ እየተወገደ ነው።
Indeed, Horn of Africa is becoming Hope of Africa. While all this
እውነትም የአፍሪካ ቀንድ የአፍሪካ ቀንዲል የሆነ ነው። የጠመንጃዎች አፈሙዝ ጭጭ እንዲል እንዲህ አይነት አበይት እርምጃዎች እየተወሰዱ ባለበት ጊዜ ድህነትን ለመዋጋት የሚያስችል ሂደት የአካባቢያዊ ቁርኝት ማዕቀፍን ማስፈን ደግሞ የዚያኑ ያህል አስፈላጊ ነው።
ኢትዮጵያ እያደረገች ያለችው እንቅስቃሴ በአካባቢውና በአፍሪካ ደረጃም ሊፈጠር ለሚገባው ቅንጅትና ትብብር ያለውን ትርጉም ተቋቁመዋል የውጭ ጉዳይ ሚኒስትሩ። የተባበሩት መንግስታት ድርጅት መስራቿ ኢትዮጵያ በተባበሩት መንግስታት ድርጅት መርሆች መጽናት ያላት ቁርጠኝነት ዛሬ የተፈጠረ እንዳልሆነና በጽናትም እንደምትቀጥልባቸው ነው የውጭ ጉዳይ ሚኒስትሩ የተናገሩት። ለዚህ እማኝነትም ቀዳማዊ ኃይለ ሥላሴን ጠርተዋል።
As Emperor Haile Selassie of Ethiopia stated in his address to the General Assembly in October 1963
የኢትዮጵያ ንጉስ ኃይለ ሥላሴ በ1956 ዓመተ ምህረት ለጠቅላላ ጉባኤው ባደረጉት ንግግር የተባበሩት መንግስታት ድርጅት የሰው ልጅን እጹብ ድንቅ የሆኑ ጥማቶችና ፍላጎቶች ያቀፈ እንደሆነ ተናግረው ነበር። በመንግስታት መካከል ግጭቶች ቢነሱ ያለ ኃይል በንግግርና በድርድር መፍታት የሰብአዊ መብቶችንና የመሰረታዊ ነጻነቶችን የዘር የጾታ የቋንቋ የሃይማኖት ልዩነት ሳይኖር መከበራቸውን ማረጋገጥ የዓለምን ሰላምና ደህንነት ማስጠበቅ እነዚህ ሐሳቦች ዛሬም አስፈላጊነታቸው ጠንክሮ እንደጸና ነው።
ኢትዮጵያ በሰላም ማስከበር ተልእኮች ያላትን የጎላ ተሳትፎ አሁንም የጸጥታ ጥበቃ ምክር ቤቱ ተለዋጭ አባል ሆና እያከናወነች ያለችውን ተግባር አንስተዋል። ኢትዮጵያ ትቀጥላለች።
Ethiopia is and will always remain firmly committed to exerting every possible
ኢትዮጵያ ሰላማዊ የተካከለ ኑሮ ያላቸውና ጠንካራ ህብረተሰቦች በአካባቢያችን በመላ አፍሪካም እንዲፈጠሩ የሚደረጉ ጥረቶችን ለመደገፍ የሚቻላትን ሁሉ ለማከናወን ያላት ቁርጠኝነቷ የጸና ነው።
የተባበሩት መንግስታት ድርጅት 73ኛ ጠቅላላ ጉባኤ እስከፊታችን ሰኞ ይቀጥላል። የኤርትራ የውጭ ጉዳይ ሚኒስትር እንደሚናገሩ በመርሃ ግብር የተያዘው ለነገ ነው። የጅቡቲ የውጭ ጉዳይ ሚኒስትር ትናንት ተናግረዋል። የድርጅቱ የዘንድሮ ጠቅላላ ጉባኤ መርህ የተመድን የድርጅቱ የዘንድሮ ጠቅላላ ጉባኤ መርህ የተባበሩት መንግስታት ድርጅትን ለሁሉም ጥቅም ያለው ለሁሉም ትርጉም ያለው እናድርግ የሚል ነው። ለአሜሪካ ድምጽ ሰለሞን አባተ ነኝ ከመንግስታቱ ድርጅት 73ኛ ጠቅላላ ጉባኤ ኒውዮርክ።
ሰለሞን አባተን ለዘገባው እናመሰግናለን። ወደ ሀገር ውስጥ ዘገባዎች እንለፍ። በቤንሻንጉል ጉሙዝ ክልል አራት የካሚሼ ዞን አመራሮች በታጣቂዎች መገደላቸውን የክልሉ መንግስት አስታውቋል። ይህን ተከትሎም የካሚሼ ዞን አምስት ወረዳ ወጣቶች ከሌላ ቦታ ለስራ መጡ ባሏቸው ዜጎች ላይ ባደረሱት ጥቃት በሺዎች የሚቆጠሩ ሰዎች ወደ ኦሮሚያ ክልል ነቀምት ከተማ መሰደዳቸውን ነዋሪዎች ተናግረዋል። የክልሉ መንግስት በበኩሉ ከሰኔ 16 2010 ዓ.ም ተመረተ ጀምሮ የተለያዩ ግጭቶች እየተፈጠሩ መሆኑን ገልጾ የአመራሮቹ በታጣቂዎች መገደል ደግሞ ነገሩን የበለጠ እንዳባባሰው ጠቁሟል። በአሁኑ ሰዓትም የፌዴራልና መከላከያ ሰራዊት አባላት ግጭቶቹ ወደ ተፈጠሩባቸው አምስት ወረዳዎች ገብተው በማረጋጋት ላይ እንደሆኑ ገልጸዋል። ጽዮን ግርማ ዝርዝሩ አላት።
የክልሉ መንግስትና ነዋሪዎች ስለ ግጭቱና ጥቃቱ ለአሜሪካ ድምጽ ሲናገሩ በቤንሻንጉል ጉሙዝ ክልል ካለፉት 3 ወራት ጀምሮ ግጭት የበዛበት ከተማ ሆኖ መቆየቱን ነው። የትናንትናና የዛሬውን ያባባሰው ደግሞ አራት የካማሽ አመራሮች በታጣቂዎች መገደላቸው እንደሆነ ይናገራሉ። ዛሬ ማምሻውን በስልክ ያነጋገርኳቸው ነዋሪ እንደሚሉት በከተማው ወጣቶች በቀስትና በጦር እየተሰነዘረ ነው የተባለውን ጥቃት ሸሽተው በሺዎች የሚቆጠሩ ሰዎች ቀያቸውን ጥለው ኦሮሚያ ክልል ነቀምት ከተማ ተሸሽገው እንደሚገኙ ነው። ስሜን አትጥቀሺ ብለውኛል።
ከማሽ ላይ የዞን አመራሮች ተመቶ ተብሎ በዛ ፍቀና ይሁን አናቅም። ወጣቱ ቀስትና ጦር ይዞ ከተማውን ከበበው። ምንድነው ብለን ስንጠይቅ ዞን ከክልል መከላከያ ይመጣል ይህን ነገር አስፈርተናል እያለ ጠየቅን። መከላከያ እየመጣ ነው እየመጣ ነው እየተባለ ቆየ። መከላከያም አምሽቶ መጣ። መከላከያ ከመጣ በኋላም ከፖሊስ ጣቢያ አይወጣም ተባለ። ከዛ በኋላ እንደዚህ ቤት እየተዘረፈ ነው፣ በቀስት ሰውን እየመጡ ነው፣ እየደበደቡ ነው ብለን ስንል እኛ መውጣት አንችልም፣ ፖሊስ ይሄድ ነው አሉ። ፖሊስ ይሄድ አሉ። ፖሊስማ ቢኖር ኑሮ መጀመሪያ ሁሉ ፈታ አይፈጠርም አለ። አሁን ጠቅላላ ሞባይል ቤት ጠቅላላ ተሰብሯል። ጨርቅ ቤት ያሉት ጠቅላላ ተሰባብረዋል። ንብረት ሚባል ጠፍቷል። አሁን እዚያ ከተማ ላይ የቀሩ ሁለት ሰዎች ብቻ ነው። ጠቅላላ ተፈናቅለን በቃ ጠቅላላ ቃወጡ ነው። እየደበደቡ በር እየደበደቡ ምን እያሉ በቃ ንብረት እየዘረፉ ሰው ካገኙ እየደበደቡ ተባብረው ሰውን ከታተው እየዛ እየጣሉ።
መቼ ነው ይሄ የሆነው?
ትናንትና በ17 ማለት ነው። ከቀኑ 11 ሰዓት ላይ ነው የፖሊስ ጣቢያን ሄደው ተባበሩ። ፖሊስ አዛዥ ጋር እንግባባለን። በዚህ ስጠይቅ እኛ ለእኛም ከአቅማችን በላይ ሆኖብናል። ይህ አመራሩ የወረዳ አመራሮቻችንም ደብድበዋቸዋል። እነሱን ራሱ በግድ አስለቅቀን ወደ አስገብተናል እና እናንተ ራሱ ቦታ ያዙ ነው ያለ።
ነዋሪው እንደሚሉት በአሁኑ ሰዓት በተባለው ቀስትና ጦር ምን ያህል ሰው ጉዳት እንደደረሰበት ለማወቅ የሚያስችል ሁኔታ እንደሌላቸው ነው። ከጥቃቱ ሸሽቶ በማምለጥ ላይ መሆኑንም ገልጸዋል። ጥቃቱም በሁለት ብሔሮች ላይ ተነጣጥሮ የተፈጸመ ነው ብለውታል። የቤንሻንጉል ጉምዝ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ዘላለም ጃለታ በጉዳዩ ዙሪያ አነጋግሬያቸው ነበር። አቶ ዘላለም በቤንሻንጉል ክልል ካለው የተፈጥሮ ጸጋ አንጻር ብዙ ኢትዮጵያውያን ለስራ በአካባቢው ይንቀሳቀሳሉ፣ በዚህም ምክንያት የኢኮኖሚ ግጭት ይፈጠራል ጉዳዩ የብሔር ጥቃት አይደለም ሲሉም ያስተባብላሉ። ባለፉት 3 አመታት ደግሞ ክልሉ ሰላም ነበር ብለዋል። ነገር ግን ካለፉት 3 ወራት ጀምሮ ግጭቶች ነበሩ። አንዱ ግጭት ከኦሮሚያ ክልል አዋሳኝ አካባቢ ስለነበር ሁኔታዎችን ለማስተካከል ከኦሮሚያ ክልል አመራሮች ጋር ከፍተኛ ውይይት ተደርጎ ነበርም ብለዋል።
መስከረም 15 ቀን 2011 ዓመተ ምህረት የኦሮሚያ ብሔራዊ ክልላዊ መንግስት ከፍተኛ አመራር የተመረጠ የምዕራብ ወለጋ ዞን ወረዳ አመራሮች፣ የወረዳ አስተዳዳሪዎች፣ አስተዳደር ኃላፊዎች እንዲሁም የቤንሻንጉል ጉሙዝ ክልል የከማሺ ዞን እና የአሶሳ ዞን የየደረጃ አመራሮች ባሉበት በአጠቃላይ በጸጥታው ላይ እቅድ ወጥቶ ተወያይተን መክረን ሁሉም ወደየአካባቢው ሲመለስ እንዲፈጽማቸው ተግባብተን በተለያየንበት ወቅት የከማሽ ዞን አመራሮች መስከረም 16 ወደ ዞናቸው እየተመለሱ ባሉበት በኦሮሚያ ብሔራዊ ክልላዊ መንግስት በነጆና በጊንቢ መካከል በተለምዶ ወደ ከማሽ መገንጠያ ተብሎ በሚጠራው አካባቢ ላይ የታጠቁ ኃይሎች በከፈቱት ተኩስ የወረዳ አመራሮቻችን እንዲሁም በአጠቃላይ አመራሮች ላይ የህይወት ህልፈት ገጥሟል። የአካል ጉዳት የደረሰባቸውም አሉ። የንብረት ውድመትም ገጥሟል።
አቶ ዘላለም አያይዘው በአሁኑ ሰዓት ጫካ ውስጥ ጭምር ሆነው በስልክ ጥሪ ያደረጉ የሚገኙ አመራሮች ስላሉ የሞቱትም የተጎዱትንም ቁጥር ከ4 ሊጨምር ይችላል ብለዋል። በአሁኑ ሰዓት በዞኑ የተለያዩ ወረዳዎች ጥቃት እየተፈጸመባቸው እንደሆነ የገለጹልን ነዋሪዎች ጠቅሼ አነጋግሬያቸው ነበር።
ከዚህ ጋር ተያይዞ የጉምዝ አመራር በተለይ እነዚህ ጉዳት የደረሰባቸው በከማሽ ዞን የሚገኙ የጉምዝ ብሔረሰብ አመራሮች እንደመሆናቸው መጠን እዛ አካባቢ ያሉ ማህበረሰቦች በያሶም በከማሽም ሆነ በሌሎች ወረዳዎች ላይ በአሁኑ ሰዓት ከፍተኛ የሆነ ውጥረት ከመንግስቱ ጋር ተያይዞ እዛ አካባቢ ለዘመናት ሀብት አፍርተው ተዋልደው የሚኖሩ ሌሎችም ብሔረሰቦች መገኘታቸውን ጋር ተያይዞ ስጋት የደረሰባቸው ጉዳት ይደርስብናል ብለው ስጋት ውስጥ የሚገኙ ቢሆንም የፌዴራል ፖሊስ፣ የመከላከያ ሰራዊት እና የክልሉ የጸጥታ ኃይል በቅንጅት ፈጥኖ በአምስቱም ወረዳ ላይ አሁን በተጨባጭ እዛ ተገኝተው እያረጋጉ ያሉበት ሁኔታ ነው ያለው። በክልሉ ምክትል ርዕሰ መስተዳድር የሚመራ የፖለቲካ አመራርም የክልሉ አስተዳደርና ጸጥታ ቢሮ ኃላፊ በቦታው ተገኝተው ህዝቡን እያረጋጉ ያሉበት ሁኔታ ነው ያለው።
እዛ አካባቢ የሚገኙ ካለባቸው ስጋት አንጻር ማንነታቸውን እንዳንጠቀስ የጠየቁን ያነጋገርናቸው ሰዎች እንደሚሉት አመራሮቹን መገደል ተከትሎ ጉሙዝ ተወላጆች እዛ ከተማ በሚኖሩ ከሌላ አካባቢ በመጡ ሰዎች ላይ በቀስት ጭምር የታገዘ ጥቃት እየተፈጸመባቸው እንደሆነ፣ ይሄም ቀደም ብሎም የነበረ አሁንም ደግሞ እንደተባባሰና በያሶ ወረዳ እንደውም ወደ 2000 የሚሆኑ ሰዎች ወደ ኦሮሚያ ክልል ወደዛ እየተሰደዱ መሆኑን፣ ቀያቸውን ለቀው እየወጡ መሆኑን ነው። መከላከል አይችልም ነበረው የክልሉ መንግስት እንደዚህ አይነት ጥቃት እንዳይፈጸም?
እንደነገርኩሽ አሁን ለጊዜው ህዝቡን ለማረጋጋትና በዚህ ምክንያት የበለጠ ቀውስ እንዳይፈጠር የፌዴራል መከላከያ ሰራዊት፣ ፌዴራል ፖሊስ እና የክልል የጸጥታ ኃይሎች በአምስቱም ወረዳዎች ላይ ተሰማርተው የመከላከል ስራ፣ የጥበቃ ስራ እየሰሩ ነው ያሉት። እነዚህ ህዝቦች ለዘመናት አብረው የኖሩ ህዝቦች ናቸው። የተፈጠረው ግጭት በብሔረሰብ መካከል የተፈጠረ ሳይሆን የታጠቀ ጠላት የፈጸመው ጥቃት ነው። ስለዚህ ይሄን በመረዳት በአብረው ለዘመናት በኖሩ ህዝቦች መካከል ሌላ ትንኮሳ እና ጥቃት እንዳይፈጸም ተደጋጋሚ ጊዜ አቅጣጫም እየተሰጠ የፖለቲካ አመራሩም በአምስቱም ወረዳ ተሰማርቶ ይሄን ስራ እየሰራ ያለበት ሁኔታ ነው ያለው።
አቶ ዘላለም በቀስትና በጦር ጭምር የታገዘ ጥቃት መፈጸሙን አላስተባበሉም። በክልሉ እንደ ጎጂ ልማድ የሚታይና ለማስተካከልም ከፍተኛ ጥረት የተደረገበት እንደሆነ ተናግረዋል። ቤንሻንጉል ጉሙዝ ክልል በኦሮሚያ ብቻ ሳይሆን በአማራ ክልልም ከፍተኛ ቅሬታ እንደሚቀርብበት አንስቼላቸዋለሁ። ምላሽ አላቸው። ሰፋ ያለውን የቃለ ምልልሱን ክፍል እሁድ ምሽት ይዤ መለሳለሁ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ጽዮንን ለዘገባው እናመሰግናለን። ሀገር በቀል ባህሎችን በማጎልበት ለሀገራዊ ፋይዳ ማዋል አስፈላጊ መሆኑ ተገልጿል። የመጀመሪያው የኢሬቻ የሰላም ሽልማት ዛሬ በአዲስ አበባ ተካሂዷል። ሙክታር ጀማል ዝርዝር አለው።
ዛሬ በአዲስ አበባ የተከናወነውን የመጀመሪያ የኢሬቻ የሰላም ሽልማት በተናጠል 8 ግለሰቦችና የጋሞ ብሔር ሽማግሌዎችና የባህል አባቶች ለሀገሪቷ ሰላም ፍቅርና መዋደድ ላበረከቱት አስተዋጽኦ በሚል ተሸልመዋል። ይህንን መድረክ ያዘጋጁት የኢፌድሪ ባህልና ቱሪዝም ሚኒስቴር ከኢትዮጵያ ባህል ማዕከል ጋር በመሆን ነው። በዚሁ ስነ ስርዓት ላይ የተገኙት የባህል ሚኒስቴሯ ወይዘሮ ፎዚያ አሚን በተለይ ኢሬቻ የሰላምና የሁሉም ተምሳሌት በመሆኑ ሰላምን ማቀንቀን ይህ ማስተማሪያ ነው በማለትም ገልጸዋል።
ኢሬቻ እና ሌሎችም ኢሬቻን የሚመሳስሉ በየክልሉ በየብሔረሰቡ ያሉትን ባህላዊ ሃይማኖታዊ ተቋማት ጋር በጋራ የምንሰራና እንደዚህ አይነት ትላልቅ ስራዎችን የሚሰሩ ሰዎችን በማሸለም በዩኔስኮም እንዲመዘገቡ ለማድረግ የባህልና ቱሪዝም ሚኒስቴር መስሪያ ቤት የበኩሉን ድርሻ ይወጣል እያልኩኝ የዛሬው ዋዜማ ስነ ስርዓት በይፋ መከፈቱን አበስራለሁኝ። በድጋሚ በዚህ ትልቅ አላማ ስም የተሰየማችሁና ለሽልማት የበቃችሁ ሰዎች እንኳን ደስ ያላችሁ ለማለት እወዳለሁ። አመሰግናለሁ።
ይህንን ሽልማት የተቀናጁት ብፁዕ ወቅዱስ አቡነ ማቲያስ፣ ብፁዕ ወቅዱስ አቡነ መርቆሪዎስ፣ ሙፍቲ ሀጂ ዑመር ኢድሪስ ደመቀ፣ አባገዳ በየነ ሰንበቶ፣ የሶማሌ ጎሳዎች ሰብሳቢ ጋራድ ኩልሚየ ጋራድ መሐመድ፣ የጋሞ ሀገር ሽማግሌዎች አርቲስት መሐመድ አህመድ፣ ዶክተር አርቲስት ለማጉያና ዶክተር አርቲስት አሊ ብራ ናቸው። የብፁዕ ወቅዱስ አቡነ መርቆሪዎስ የፕሮቶኮል ኃላፊ እና ተወካይ ሆነው ሽልማቱን የወሰዱት የተሰማቸውን ደስታ በመግለጽ በተለይ ጠቅላይ ሚኒስትር አብይ አህመድ የብፁዕ አባታችን እንባ አባሽ በመሆናቸው እናመሰግናቸዋለን፣ ይህ ትልቅ ክብር የተገኘበት ሽልማት ነው ብለዋል።
የአንድነት አርበኞች፣ የለውጥ አርበኞች እንዲህ አመስግኑልን፣ በርቱ ለማለት እፈልጋለሁ። እንግዲህ በብፁዕ ወቅዱስ አባታችን ስም የተሰማኝን ደስታ እገልጻለሁ። የመጨረሻ ቃሌ ጨለማን ጨለማ አያባርረውም ብርሃን እንጂ፣ ጥላቻንም ጥላቻ አያባርረውም ፍቅር እንጂ። ጠርተን የማንጠግብላትን እናት ሀገር ኢትዮጵያን አደራችሁ ጠብቋት።
ሙፍቲ ሀጂ ዑመር ኢድሪስም በተለይ ሁሉም ለሰላም እንዲሰራ መልካም እንዲናገርም ጥሪ አቅርበዋል።
መልካም ሰው መልካም ነገር ያመጣል። አንድም ሰው ለሀገር ይበጃል። ሁላችንም መልካም ተግባር ልናካሄድ ይገባናል።
የቱለማ አባገዳና የኦሮሞ አባገዳዊ ሰብሳቢ የሆኑት አባገዳ አስበየነ ሰንበቶ ሽልማቱን ከተቀበሉ በኋላ የተሰማቸውን ደስታ በአንድ ቃል ብቻ ገልጸዋል። ስለ እናት ሀገራችን እንትጋ።
እናታችን እናውቃለን እንጂ አባታችን አናውቅምና የምትናገረው እናታችን ነው። ሁልጊዜ አንድ ነን እምለው ነው።
በተለይ በቅርብ በአርባ ምንጭ አካባቢ የተፈጠረውን ችግር ለሰላም ብለው ተንበርክከው ፍቅርን በመስበክ ጥላቻን ያባረሩ የጋሞ የሀገር ሽማግሌዎች በትልቅ አክብሮትና ሙገሳ ሽልማቱ ተበርክቶላቸዋል። ከአውደምሴ ጻራም ይህ የጋሞ ሕዝብ ሽልማት ነው ብለውታል።
አድሶ አበልጽጎ በማህበራዊ ችግሮች፣ ፖለቲካዊ ችግሮች ውስጥ እንደ መፍትሄ ሰጪ አካል አድርጎ መጠቀሙ ለኢትዮጵያ ይበጃታል፣ ወደ ድሮ ክብሯ ይመልሳታል። ሰላም፣ ፍቅር፣ አንድነትንም ያመጣል። በተለይ ደግሞ የዛሬው ዕለት ደግሞ የጋሞ ብሔረሰብ ቀን አድርገን እንወስዳለን።
እዚህ መድረክ ላይ ኢሬቻ የብዝሃነትና የአንድነት መድረክ በሚል የጥናት ጽሑፍ ቀርቧል። በኦሮሚያ ባህልና ቱሪዝም ቢሮ የባህልና ታሪክ ትውፊት ተመራማሪ አቶ ስንታየው ቶላ የጥናቱን ጭብጥ በዚህ መልክ ለአሜሪካ ድምፅ ተናግረዋል።
ይህን የኦሮሞን የገዳና የኢሬቻን ስርዓት እሴቶችን እንዴት ወስደን ለኢትዮጵያ አንድነት በብሔር ብሔረሰቦችና ሕዝቦች እኩልነትና መቻቻል ላይ በተመሰረተ አዲሲቷን ኢትዮጵያን ለመገንባት ሞዴል ከሌላ ከዓለም የምንወስደው ነገር የለም። ይሄም ሞዴል ብንጠቀም አዲስ ኢትዮጵያም በመቻቻል በፍቅር በአንድነት ኢትዮጵያዊ ቅርታ ላይ የተመሰረተች ኢትዮጵያን ለመገንባት እንደ ምሳሌ ሞዴል ሊሆነን ይችላል የሚል ሀሳብ ነው።
ይህንን መድረክ በተመለከተ ወደፊት ለአፍሪካ ጭምር ተምሳሌት ይሆን ዘንድ በኢሬቻ ስም የሚሰጠው ሽልማት ወደፊትም እንደሚቀጥል የኢትዮጵያ ባህል ማዕከል ዋና ስራ አስኪያጅ አቶ ተስፋዬ ሽመልስ ተናግረዋል። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማልን እናመሰግናለን። አድማጮች የምትከታተሉት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ የሚተላለፈውን ስርጭት ነው። እስከ 4 ሰዓት ድረስ ከእናንተ ጋር ነን። አብራችሁን ቆዩ። አሁን ወደ ቀዳሚው የሁለተኛው አጋማሽ ቅንብር እናልፋለን።
በአብዛኛው የኢትዮጵያ ባህል ለእርቅ ሽምግልና የሚከናወነው ችግሩ ከተከሰተ በኋላ ነው። በቅርቡ የቡራዩን ግጭት ተከትሎ ሕይወት መጥፋቱ ያስቆጣቸው የጋሞናቶ ማለትም ወጣቶች ባጸፋው ንብረት ለማውደም ሲነሳሱ የጋሞ ጎሳ መሪዎችና የሀገር ሽማግሌዎች እርጥብ ሳር ይዘው በመንበርከክ ንብረቱ እንዳይጠቃ መከላከላቸውን በማኅበራዊ መገናኛ ብዙሃን ተመልክተናል። ባህል ጠቃሚ መሆኑን በመገንዘብና ለደረሰው የሕይወትና ንብረት መጥፋት ሐዘኑን ለመግለጽ አንድ የኦሮሚያ ክልል የሉካም ቡድን ባለፈው ረቡዕ ወደ አርባ ምንጭ ጋሞ ገውፋ ዞን ተጉዞ ትላንት ተመልሷል። ሁለቱ ማህበረሰቦች ያካሄዱት የእርቅ ሥነ ሥርዓት ላይ የተገኙት ዶክተር ሚልኬሳ ሚደጋና የጋሞ የሀገር ሽማግሌ አቶ አንጂሎ አርሴን ትላንት አነጋግረን ክፍል አንድን አሰምተናችሁ ነበር። በዛሬው ክፍል ሁለት ዝግጅት ዶክተር ሚልኬሳ ሚደጋ የጉዞውን ዓላማ በማስረዳት ይጀምራሉ። ያነጋገረቻቸው ትዝታ በላቸው ናት።
አስታውሱ እንደሆነ ሳር ይዘው ናቶች ለፊት ተንበርክከው ሆላ ሆላ እያሉ በአካባቢው ባህል ያንን ትልቅ ባህል አሳዩ። ይሄ ደግሞ ለሀገራችን ትልቅ እሴት ነው። ይህንም ማመስገን አለብን። ጠቅላይ ሚኒስትራችንም በአደባባይ አመስግነዋል። ቄሮቹ ደግሞ እዛ ድረስ ሂደን ጋሞ አባቶች ብሬዎች ተንበርክኮ ነው ምስጋና ያስገቡት። ለሀገራችን የትልቅ ፍቅር የፍቅር ምንጭ ነው እና የጋሞ ባህል ምንድን ነው ሽምግልና የምናውቀው ነገሩ ከተበላሸ በኋላ ነበር። ድሮ የምናውቀው ግጭቶቹ ከተከሰቱ በኋላ ሰው ማስታረቅ ነበር የምናውቀው። በጋሞ ባህል አካሄድ ግን ግጭቱ ሳይከሰት የመከልከል የፕሪቬንሽን አፕሮች የሚባለው ትልቅ ባህል ሳይከሰት በፊት መከልከል ችሏል። ይህንን ለኢትዮጵያ ሕዝብ ሁላችንም መማር ያለብን ዓለም መማር ያለባት ትልቅ ባህል በመሆኑ ይህንን እዛ ሂደን ማመስገን አለብን ብለው ወጣቶቹ እኛም ሂደን አብረን ተንበርክከን ነው ለጋሞ አባቶች እትየው ይሄ ትልቅ ነገር ነው እናመሰግናለን ብለን ከሁለቱም በኩል የሞቱ ሰዎች ነበሩ። የጋሞ ወንድሞቻችን በዚህ ፖለቲካ ሸፍጦች ሴራዎች ሰለባ የሆኑት ሀዘናችን በጋራ ቲሙ እንዳለ በቡድን እዛ ይሄድ ነው ጋሞ ታሳ ታሳ ታናሙ ታናሙ ብለን ሀዘናችንን ገልጸን ማለት ሁሉም ቦታ የሞተ ወንድማማች ነው። ይህንንም ገልጸን እነሱም ሀዘኑን ተቀብለው በሚያምር መንፈስ ነው የጋሞ አባትም መስመር ላይ ስላሉ ይጨምሩበታል።
እሺ፣ በጣም ነው የማመሰግነው ዶክተር ሚልኬሳ። እንግዲህ በቡራዩ አካባቢ እንዲሁም በአዲስ አበባ ስለተከሰተውና የበርካታ ሰዎች ሕይወት ስለጠፋበት ግጭት በተለይም እርሶው እንደገለጹት አሰቃቂ ስለሆነው ግድያ ፖሊስ ምርመራ እያደረገ ነው። በምን ምክንያት ተነሳ? እንዴት ነው እዛ ደረጃ ሊደርስ የቻለው የሚለውን ተስፋ እናደርጋለን። የኢትዮጵያ ፖሊስ ምርመራውን ካጠናቀቀ በኋላ ከየማህበረሰቡ ደግሞ የሞተ ካለ ይሄንንም ይፋ በተለይ ደግሞ የጋሞ ማህበረሰብ መሪ የሀገር ሽማግሌዎች አንዳንድ ንብረቶች እንዳይጠቁ ያደረጉትን መከላከል ወጣቶቹ ድንጋይ ለመወርወር ሲሉ ወይንም ሲወረውሩ ራሳቸው ተንበርክከው እንዴት እንደተከላከሉ በፌስቡክም ተለቋል እና እሱ በጣም የሚያስገርምና በመላው ኢትዮጵያ ስራ ላይ ሊውል የሚገባው ነገር ነው። አሁን እናንተ ከተገናኛችሁ በኋላ የጋሞ ብሔረሰብ ወጣቶች ወይንም ናቶች እንዲሁም ቄሮች ተገናኝተው እንዲህ አይነቱ ነገር እንዳይደገም ምንድን ነው የተነጋገሩት? በምን ሁኔታ ነው እልባት ያገኘው ግንኙነታችሁ? አቶ አንጀሎ አርሴ።
እሺ፣ ይሄ የጋሞ ባይራዎች ወይም የሀገር ሽማግሌዎች አንድ ጥቃት፣ አንድ ሁከት፣ አንድ ችግር ሊፈጠር ሲል አስቀድሞ መከላከል በተለያየ መልኩ ይካሄዳል፣ ይፈጽማል። ከዚህም አንዱ ሳር ይዞ ተንበርክኮ ነገሩ ሲከፋ ነው መንበርከኩ ወደ መጨረሻ ክፋት ሲመጣ ነው እንግዲህ በላያችን ላይ አልፋችሁ ወዳችሁ ይሄን ፈጽሙ እንጂ እኛ በህይወት ይያለን በቆም ይያለን አደጋ መፈጠር የለበትም የማለት ባህሪ ነው መንበርከኩ። ይሄን የሚተላለፍ ወጣትም ስሜተኛ ሌላ አካልም ካለ ጎሜ ነው ኃጢያት ውስጥ ይገባል። ይሄን ያው ባይራ ወይም ሽማግሌው የእግዚአብሔር ሽማግሌ ነው እግዚአብሔር የፈቀደ እድሜ ያለው ነው ሲንበረከክ ይሄን ተንበርክኮ ያለውን አልፎ መሄድ ማለት እግዚአብሔርን እንደመቃወም እግዚአብሔርን እንደማስቀየም ስለሚቆጠር ወዲያው ህሊናቸውን እንዲገዙ እንዲያስቡ ያደርጋልና ይሄን ተቀብሎ ነው ናቶቹ የተመለሱትና ለዚህ እኛም በየጊዜው ምስጋና ለናቶ እያቀረብን ቆይተናል። ከዛ በተረፈ በዛሬው ፕሮግራም ቄሮሞኔ ናቶ ቃለ መሐላ ፈጽመዋል ማለት ይቻላል። ይህም ምንድነው? አንደኛ እንዲህ ያሉ ሁኔታዎች ሲፈጠሩ አባቶችን ታላላቆችን ሰምቶ ውከትን መከላከል የግድ ወጣቱም ሚና መሆኑን በመረዳት እንዲህ ያለ ችግር አደጋ ወደፊትም እንዳይከሰት ናቶ አሁንን ህዝባችን እዛ አካባቢ ሙሉ በሙሉ ያው ተፈናቅሎ ሀብት ንብረቱ ወድሞ መስሪያ ቀውም ጭምር ጠፍቶበት የተመለሰ ስለሆነ ከታይ ድጋፍ ያስፈልጋል። ሳይኮሎጂካል ትሪትመንት በጣም ያስፈልጋል። አሁን የተፈጸመው አደጋ ዶክተር አሁን እንደገለጹት አይነት አሰቃቂ ነበረ። ያን አሰቃቂ ሁኔታ ባይናቸው ያዩ ህፃናት፣ ሴቶች፣ አባት ሲገደል ያዩ ወንድም ሆኖ ሴት ልጆች፣ ሚስቶች ሁሉ ሁኔታውን እያዩ የተፈጸመ ድርጊት ስለሆነ ስነ ልቦና አምሯቸው ታውቋል። ይሄ ትሪትመንት በጣም ያስፈልጋል። ስለዚህ በቀጣይ ደግሞ መስሪያ እንትናቸው ሙሉ የለም። አሁን ወደ ቤታቸው ተመልሷል እንጂ እለት ተእለት ኑሯቸው የተቃወሰ ስለሆነ ይህንን ደግሞ በሂደት ማስተካከልን ቀጣይ ሌላ ደግሞ ተመሳሳይ አደጋ እንዳይመጣም የመጠበቅ እንዲጠብቅ ኃላፊነት ቃል እንዲገባ ናቶች ጠይቀው ቄሮዎችም ለዚህ በሚገባ ያው ተቀብለው እንደሚፈጽሙ ሌላ ጥቃትም እንዳይከሰት የተመለሱትም በአግባቡ ተይዘው ተገቢ ክብካቤና ማቋቋም ተደርጎላቸው ሁሉንም ነገር እንደሚፈጽሙ እንደሚያሳኩ ቃል ገብተዋል። በዛ ልክ ዶክተር ሚልኬስ እንደገለጹት እጅግ በጣም የተሳካ ስምምነት ያለው ሁለቱም በኩል ማለት ነው በጋሞ ባይራዎችና በኦሮሞ አባገዳዎች መካከልም ቃል ያው መግባባት ተደርጓል። አንድ ድርጊት አንድ መጥፎ ሁኔታ ከተፈጠረ በኋላ ማሸማገል ብዙ ጊዜ የሽማግሌዎች ሚና ሆኖ ነበር የሚታየውና የጋሞ ባህል ከዚህ ለየት የሚያደርገው መከላከል ነው።
መከላከልን
መሰረት ያደረገ ባህል ስለሆነ ይሄ ባህል ለሁለቱ ህዝቦች ብቻ ሳይሆን ለኢትዮጵያ በመላው ማገልገል አለበት ተብሎ ፎረም ተቋቁሟል። የወጣቶች ፎረም ከቄሮ 4 አባላት ከናቶ 4 አባላት ያሉት የወጣቶች ፎረም ተቋቁሞ ተመርጦ እዛው ቃል ገብቶ ይህ ባህል ይህ ስርዓት የሀገሪቱን አንድነት ከማስጠበቅ አኳያ የሁሉም ኢትዮጵያውያን የብሔር ብሔረሰቦች ሁሉም መብቶች የተከበረበት ሁኔታ እንዲኖር ከመፈለግ አንጻር ያን ለማስፈጸም እነዚህ ናቶች ኃላፊነት ወስደዋል፣ ቃል ገብተዋል። እጅ ለእጅ ተያይዘው በተግባርም እንደሚያሳዩ ለጉባኤተኛው በሙሉ ቃላቸውን ሰጥተዋል። ይህ አንድ ነገር ሆኖ ያው አባገዳዎችም ሆኑ የሀገር ሽማግሌዎች ቀጣይ የደም ማንጻት ስርዓት አለ በጋሞ ባህል። አንደኛ ሳይኮሎጂካሊ የተጎዱ ወገኖችን አእምሯቸው እንዲረጋጋ እርቅ መፈጸሙን እንዲያስታውሱ የተፈጠረውን ሁኔታ እንዲረሱ የሚያደርግ በደም በፈርስ ላይ ቆሞ የሚፈጸም መሐላ አለ። ይህ ሲፈጸም ከተጎዳው ወገንም ጎጂው በቀጥታ ባይገኝም ጉዳት በተፈጸመበት አካባቢ ያለው ህብረተሰብ ተወካዮች በተገኙበት ልክ ዛሬ መጥተው እዚህ የጋሞን ህዝብ ታሳ ታናሞ እኔን ይብላኝ ሞት እኔን ይብላኝ ብለው ያው እንዳጽናኑት እንደደረሱት ሁሉ እዛም ቢሆን ይህንን ሁኔታ ለአንድና ለመጨረሻ ጊዜ ለማጽናናት ያው የሚደረገው ባህላዊ ስርዓት አለ። ይሄ እስከሚያልቅ ድረስ ይሄ መንገድ ጥርጊያ ሆኖ የሚያገለግልና ሁለቱንም ህዝቦች ነው። ምክንያቱም የጋሞ ህዝብ ያስብ የነበረው ኦሮሞ በወገኖቼ ላይ ጥቃት ፈጸመ የሚል ነበረ። ግን ይሄ የተሳሳተ መሆኑን ኤሮ በዚህ ጉዳይ እጁ እንደሌለበት የኦሮሞ ህዝብ እጁ እንደሌለበት እርግጥም እናምናለን። የኦሮሞ ህዝብ ብዙዎቹን ደብቆ ሸሽጎ ከአደጋው አትርፏቸዋል። ነገር ግን አንዳንድ የተሳተፉ ክፍሎች አሉ። እነዚህ እንግዲህ ከየት መጡ በየት መጡ እንዳልነው የፖለቲካ ኢንተረስት አላቸው ፍላጎት አላቸው ወይስ የጥቅም የኢኮኖሚ ኢንተረስት ኖሯቸው ነው የሚለው ገና በምርመራ ላይ ነው። ምርመራው ደግሞ በራሱ ሂደት እስከ መጨረሻው ቀጥሎ ወንጀለኞች ለህግ እንደሚቀርቡ በጉባኤው ላይም ከኦሮሚያ የመጡ አባገዳዎችም የመንግስት ተወካዮችም ቄሮ ወጣቶችም ገልጸውልናል። በዛ መሰረት ለምርመራው ግብዓት የሚሆኑ ነገሮችን ጥቆማዎችን ከማቅረብ ጭም እንደሚሳተፉና እየተሳተፉም እንደሆነ ተብራርቶ ተገልጾልናል። ከዚህ የተነሳ የጋሞ ህዝብ አስቀድሞ የነበረውን ሁሉንም አንድ ላይ የመፈረጅ ሁኔታ የነበረውን አጥርቶ ጉዳቱን የፈጸሙ አካላት እነማን እንደሆኑ ያ ተለይቶ እስከሚታወቅ ድረስ ተግባሩ የኦሮሞ ህዝብም ሆነ የቄሮዎች ተግባር አለመሆኑን በመገንዘብ ለቀጣይ እርቅ ስርዓት የሚያስፈልጉ ቅድመ ሁኔታዎችን በማመቻቸት በአጭር ጊዜ ውስጥ ቃል በመግባባት ነው የተለያየ ነው።
እሺ፣ እንግዲህ አሁን ያሉኝ ቀጣይ ሂደት አለ። ደም ማንሳት ያሉት የአገር ሽማግሌዎች ወይንም አባገዳዎች ቡራዩ አካባቢ ሊከናወን የሚችል እቅድ ተይዟል። እሱን ደግሞ በደረሰ ጊዜ በዛ ላይ እንዘግባለን። ተወከሉ መድረክ አቋቁመዋል ስላሏቸው የናቶና የቄሮ ተወካዮችም እንዲሁ ወጣቶቹን ደውለን እናነጋግራቸዋለን። ለዛሬ ግን ለጊዜያችሁ በጣም ነው የማመሰግነው። ዶክተር ሚልኬሳ መንገድ ላይ ናቸው እየነዱ ወደ አዲስ አበባና ስቆሜ ነውና ማነጋግራቸው። ለዚህ ምሽት ይበቃናል።
እሺ፣ እኛም በጣም በጣም እናመሰግናለን። የኦሮሚያን ቡድን በአጠቃላይ የክልሉን ፕሬዝዳንት ጨምሮ ከልብ እናመሰግናለን። የደቡብ ክልል በተወካያቸው አማካኝነት የጋሞን ሕዝብ ለማረጋጋት ያደረጉት ንግግራቸውም ጭምር ማራኪ የሆኑት የክልሉ ትምህርት ቢሮ ኃላፊ ዶክተር ይሸቱን ጨምሮ የዞኑን አስተዳዳሪ ይህንን ፕሮግራም ፋሲሊቴት በማድረግ ስላደረጉት አስተዋጽኦ ከልብ እናመሰግናለን። የአሜሪካ ድምፅ ሬዲዮ ያው አማርኛ ክፍሉን ከልብ ለማመስገን ወዳለሁ። ትዝታ፣ አንቺንም በጣም አመሰግናለሁ።
እሺ፣ እኔም በአድማጮቼ ስም አመሰግናለሁ። መልካም በዓል።
አሜን።
እኛም ትዝታንና እንግዶቿን ዶክተር ሚልኬሳ ሚደጋንና አቶ አንጅሎ አርሴን እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የመጨረሻው ቅንብር ላይ ደርሰናል። አፍሪካ በጋዜጦች ይላል። አዘጋጅና አቅራቢ አዳነች ፍሳይ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ውስጥ በብዙ ሺህ የሚቆጠሩ ሰዎች መታሰራቸው ታወቀ። ታላቁ ህዳሴ ግድብን አስመልክቶ ኢትዮጵያ፣ ግብጽና ሱዳን ባካሄዱ ስብሰባ ስምምነት ላይ እንዳልደረሱ ግብጽ አስታወቀች። በደቡብ ሱዳን በተካሄደው የእርስ በርስ ጦርነት ከ380,000 በላይ የሚሆኑ ሰዎች ማለቃቸው ተገለጸ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው። የኒውዮርክ ታይምስ ጋዜጣ ድረገጽ የኢትዮጵያ መንግስት ባለፈው ሳምንት በአዲስ አበባ ዙሪያ በብዙ ሺህ የሚቆጠሩ ሰዎች ማሰሩንና ብዙዎቹ በትምህርት እንዲታረሙ ወደ ወታደራዊ ሰፈር መላካቸውን መንግስታዊ ባለስልጣኖች ባለፈው ሳምንት መግለጻቸውን ጠቁመዋል። መንግስት ይህን እርምጃ የወሰደው ዘርን ያማከለ ግጭት በተስፋፋበት በአሁኑ ወቅት መንግስት ድርጊቱን ለማቆም የወሰደው እርምጃ የለም በማለት ህዝቡ እያማረረ ባለበት ሁኔታ መሆኑን ዘገባው ጠቅሷል። ኢትዮጵያ በጠቅላይ ሚኒስትር አብይ አህመድ አመራር ስር ከኤርትራ ጋር ሰላም አድርጋለች፣ እስረኞችን ፈታለች፣ የታገዱ የፖለቲካ ቡድኖችና መሪዎቻቸው ከስደት እንዲመለሱ ፈቅዳለች። ይሁንና በለውጡ እግር በሀገሪቱ ዙሪያ ዘርን ያማከሉ ግጭቶች ተስፋፍተዋል። በያዝነው ወር ደግሞ ግጭቱ አዲስ አበባና አካባቢዋን አዳርሷል ይላል የኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ። ዘገባው አያይዞም አንዳንድ ሰዎች የፖለቲካ ቁጥጥር መላላትና የዘር ግጭቱ የተያዙ ናቸው እንደሚሉ ገልጿል። ጠቅላይ ሚኒስትር አብይ ታግደው የነበሩ የፖለቲካ ቡድኖች ወደ ሀገራቸው እንዲመለሱ በማግባባት እነዚህ ቡድኖች እንዲበረታቱና ተደራሽነታቸው እንዲጎላ አድርገው ሊሆን ይችላል። የኦሮሞ ነጻነት ግንባርን የመሳሰሉ ድርጅቶች በዘር ላይ ተመስርተው የተደራጁ መሆናቸው የሚታወቅ ነው የሚል ትንታኔ እንደሚሰማ ዘገባው ስቷል። የአዲሶቹ ቡድኖች አገር መግባት የፖለቲካውን ምህዳር አጨናንቋል። ይህም ሁሌም አዎንታዊነት ይኖረዋል ማለት አይደለም ሲሉ ፍሪደም ሃውስ በተባለው ተቋም ከፍተኛ የፕሮግራም ኦፊሰር ዮሴፍ ባድዋዛ ማስረዳታቸውን ዘገባው ጠቅሷል። ተንታኙ አያይዘውም እነዚህ ተጨማሪ የፖለቲካ ድምጾች መንግስት በሚያደርገው የለውጥ ጥረት የሚኖረውን ድምጽ የማጨናገፍ ሚና ይኖራቸዋል የሚል ግምት የነበረ አይመስለኝም ማለታቸውን ዘገባው ገልጿል። በቅርቡ የተካሄደው ዘር ተኮር ግጭት የተነሳው 1500 የሚሆኑ ኤርትራ የነበሩ የኦሮሞ ነጻነት ግንባር ተዋጊዎች ወደ ሀገሪቱ ሲገቡ ነው። የኦሮሞ ወጣቶች ተዋጊዎችን ለመቀበል ወደ አዲስ አበባ ሲጎርፉ የድርጅቱን አርማ በከተማይቱ መንገዶችና ግድግዳዎች በቀለም መቀባት ሲጀምሩ ጠብ እንደተነሳ የኒውዮርክ ታይምስ ጋዜጣ ድረገጽ ጠቅሷል። ከዚያም ቡራዩ በተባለችው የተለያዩ ዘሮች ሰዎች በሚኖርባት ከተማና በአሸዋ ሜዳ ከተማ አስከፊ ግጭት ተነስቶ ከ20 በላይ የሚሆኑ ሰዎች መገደላቸውን የአካባቢው የዜና አገልግሎቶች ጠቁመዋል። በግጭቱ ከሞቱት አብዛኞቹ በኦሮሚያ ክልል የሚኖሩ የአናሳ ቡድኖች አባላት ናቸው መባሉን ዘገባው አውስቷል። በነገታው ታዲያ በአዲስ አበባና አካባቢዋ 35 ሰዎች እንደተገደሉ ባለሥልጣኖች ገልጸዋል። አንዳንዶቹ ዘር ተኮር ግጭትንና መንግስት ግጭቶቹን ለማቆም እርምጃ አልወሰደም በሚል ሰልፍ በወጡበት ወቅት በፖሊሶች የተገደሉ መሆናቸውን የኒውዮርክ ታይምስ ጋዜጣ ድረገጽ ጠቁሟል። አለማየሁ በለጠ የተባለ ወጣት መንግስት ዘር ተኮር ግጭት ለማቆም አለመቻሉን አስመልክቶ ብዙ ሰዎች የሚማረሩበት ነጥብ ማንሳቱን ዘገባው ሲያወሳ መንግስት ዜጎችን ከጥቃት በማዳን በኩል ባለው አቋም ላይ የጥያቄ ምልክት ማኖሩን ጠቅሷል። እስካሁን ባለው ጊዜ ግን ይላል ዘገባው ከታሰሩት ብዙዎቹ ከዘር ግጭት ጋር የተያዙ መሆናቸውን የሚያመለክት ነገር የለም። በመሰረቱ ከታሰሩት ብዙዎቹ ባለፈው ሳምንት በተራ ጥፋትና ከቡና ቤቶችና ከክለቦች የታፈሱ ይመስላል። የአዲስ አበባ ፖሊስ ኮሚሽነር ደግፌ ቤዲ ባለፈው ሰኞ በገለጹት መሰረት በግጭቱ ተሳትፈዋል የተባሉ 1200 ሰዎች ታስረዋል። ከህብረተሰቡ ጋር በሰላም ለመኖር በሚቻልበት መንገድ ለመታነጽ ወደ ወታደራዊ ካምፕ ተወስደዋል። ወደ 175 የሚጠጉ ሰዎች ከግጭቱ ጋር በተያያዘ ለፍርድ ይቀርባሉ። ከ1000 በላይ የሚሆኑ ሰዎች ደግሞ በተለያዩ ተራ ጥፋቶች ታስረዋል ማለታቸውን የኒውዮርክ ታይምስ ጋዜጣ ድረገጽ ዘግቧል። በመጨረሻም ከታሰሩት ብዙዎቹ ዘር ተኮር ግጭትን በመቃወም የተሰለፉት ናቸው። ስለሆነም ካለምንም ቅድመ ግዴታ በአስቸኳይ ይፈቱ ሲል አምነስቲ ኢንተርናሽናል የተባለው ለሰብአዊ መብት ተሟጋች ድርጅት ማሳሰቡን ዘገባው አስገንዝቧል። ሚድል ኢስት ሞኒተር የተባለው ድረገጽ ታላቁ የኢትዮጵያ ህዳሴ ግድብን በሚመለከት አዲስ አበባ በተደረገው ስብሰባ ስምምነት ላይ ለመድረስ እንዳልተቻለ ግብጽ መናገሯን ገልጿል። የግብጽ የውሃ ሀብትና የመስኖ ሚኒስቴር ባለፈው ረቡዕ በገለጸው መሰረት የህዳሴ ግድቡን አስመልክቶ የኢትዮጵያ፣ የግብጽና የሱዳን የውሃና የመስኖ ሚኒስትሮች አዲስ አበባ ያካሄዱት ስብሰባ በከባድ ነጥቦች ላይ ሊስማሙ እንዳልቻሉ ገልጿል ይላል ድረገጹ። የግብጽ የውሃ ሀብት ሚኒስትር አብደል አቲ የሶስቱ ሀገሮች ሚኒስትሮች ግድቡ ውሃ የሚሞላበት ጊዜንና መንገድን በሚመለከት ሁሉንም ወገኖች በሚያረካ መንገድ እንዲከናወን ንግግር ማካሄዱን እንደሚቀጥሉ መግለጻቸውን ሚድል ኢስት ሞኒተር ላይ የወጣው ጽሑፍ ጠቁሟል። ሱዳን በበኩሏ ስለ ህዳሴው ግድብ የሚካሄደው ንግግር ስምምነት ላይ ለመድረስ ያልተቻለው በግብጽ ምክንያት ነው እንደምትል አልአራቢ አልጃዲድ የተባለ በእንግሊዝኛ የሚወጣ ድረገጽ መግለጹን ሚድል ኢስት ሞኒተር ጠቁሟል። ህዳሴ ግድብን ውሃ ስለ መሙላት ጉዳይ በኢትዮጵያ የቀረበውን ሐሳብ ግብጽ አልተቀበለችም። ኢትዮጵያ ያቀረበችው ሐሳብ ግድቡ ውሃ የሚሞላበት ጊዜ በየዓመቱ ጥናት በሚደረግበት የዝናብ መጠንና በሚኖረው የጎርፍ ሁኔታ ይወሰናል የሚል መሆኑን ዘገባው አውስቷል። ግብጽ የመሰረተችው የቴክኒክ ኮሚቴ ታዲያ ግብጽ ሐሳቡን እንዳትቀበል ምክረ ሐሳብ ማቅረቡን ኢትዮጵያ ከሶስት ዓመታት በፊት ካርቱም የተፈረመውን የመርህ እወጃ ስምምነትን የመተግበር ቁርጠኝነት የላትም ማለቱን ሚድል ኢስት ሞኒተር የተባለው ድረገጽ አስነብቧል። ዋሽንግተን ፖስት ጋዜጣ ደግሞ በደቡብ ሱዳን የእርስ በርስ ጦርነት ያለቁ ሰዎች ከ382,000 በላይ መሆናቸውን አዲስ ዘገባ መግለጹን ዘግቧል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ገንዘብ አቅራቢነት በተደረገው አዲስ ጥናት መሰረት በደቡብ ሱዳን በተካሄደው አስከፊ የእርስ በርስ ጦርነት ቢያንስ 382,000 ሰዎች ማለቃቸውን ገልጿል። ዘገባውን ያቀረበው የለንደን የሃይጂንና የትሮፒካል መድኃኒት ትምህርት ቤት ቡድን ሲሆን የዩናይትድ ስቴትስ የሰላም ተቋም ከውጭ ጉዳይ ሚኒስቴር አጋርነት ጋር የመደበው ቡድን ነው። የተባበሩት መንግስታት ድርጅት ባለሥልጣኖች ደቡብ ሱዳን ውስጥ በእርስ በርስ ጦርነት ምክንያት የሞቱት ሰዎች 50,000 ናቸው የሚል ግምት አቻምና አውጥቶ ነበር። ትክክለኛ የሆነ የሙታን አሃዝ ማውጣቱ ለፖሊሲ አውጪዎች ወሳኝ መሆኑን የገለጸው የዋሽንግተን ፖስት ጋዜጣ ዘገባ፣ ይሁንና በጦርነት ወቅት ትክክለኛ የሙታን አሃዝ ማግኘቱ ከባድ መሆኑን ሳይጠቅስ አላለፈም።